የዲደብሊው ዜና።
ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ፣ ደቡብ አፍሪካ የሚኖሩ አፍሪካውያን ስደተኞች ላይ የሚፈጸመው ጥቃት ተባብሶ መቀጠሉ ይበልጥ እንዳሰጋቸው በዚያ የሚኖሩ ኢትዮጵያውያን ስደተኞች ተናገሩ። ስደተኞቹ እንዳሉት ከቤት መውጣትም ሆነ ስራ መስራት አልቻሉም፣ ንብረታቸውም እየወደመና እየተዘረፈም ነው። የናፍታ እጥረት ባናረው የጭነት ማጓጓዣ ዋጋ ምክንያት የሙዝ ምርታቸውን ለማዕከላዊ ገበያ ለማቅረብ መቸገራቸውን በደቡብ ኢትዮጵያ ክልል የጋሞ ዞን ሙዝ አምራች አርሶ አደሮች አሳወቁ። አርሶ አደሮቹ ለዶቼ ቬለ እንደተናገሩት በአሁን ጊዜ ምርቶቹን ወደ ማዕከላዊ ገበያ የሚወስዱት አይሱዚ የጭነት ተሽከርካሪዎች የሚጠይቁት የማጓጓዣ ዋጋ በአራት እጥፍ በመጨመሩ ለኪሳራ እየተዳረጉ ነው። ዩናይትድ ስቴትስ በቅርቡ የኢራኑን ጦርነት ለማስቆም ያቀረበችውን የሰላም እቅድ እየገመገመች መሆኑን ኢራን አሳወቀች። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በበኩላቸው ኢራን የሰላም ስምምነት ላይ መድረስ ካልቻለች በሀገሪቱ ላይ አዲስ የቦምብ ድብደባ እንደሚጀምሩ ዝተዋል። ዜናው በዝርዝር። በደቡብ አፍሪካ በሚኖሩ አፍሪካውያን ስደተኞች ላይ የሚፈጸመው ጥቃት ተባብሶ መቀጠሉ ይበልጥ እንዳሰጋቸው ስደተኞች ተናገሩ። ደቡብ አፍሪካ ያሉ በሺዎች የሚቆጠሩ ኢትዮጵያውያን ስጋት ላይ መሆናቸውን ለዶቼ ቬለ ተናግረዋል። የዘንድሮ የከፋ መሆኑን ከቤትም መውጣት ሆነ ስራ መስራትም እንዳልቻሉ ኢትዮጵያውያኑ ገልጸዋል። ንብረታቸውም እየወደመና እየተዘረፈ መሆኑንም ተናግረዋል። በቡድን በተደራጁ መጤጠሎች ያለማቋረጥ ወከባ ይደርስብናልም ብለዋል። በደቡብ አፍሪካ ደርባን ኳዙሉ ናታል ነዋሪ የሆኑት አቶ ኮስሞስ ገብረ ሚካኤል ሁኔታው እየተባባሰ መሆኑን ለዶቼ ቬለ ተናግረዋል። አብይ ምክንያት የሚሉት ደግሞ የደቡብ አፍሪካ መንግስት ዝምታ ነው።
ለችግሩ መባባስ ሌላው ምክንያት ምንድን ነው? የመንግስት ዝምታ ነው። የጸጥታ አካላት ደህንነቱ ምንም አይነት ምላሽ እየሰጠ አይደለም ያለው። ፕሬዚዳንቱ በግልጽ አስቀምጦ ነበረ። የአስተዳደር አካላት በዚህ ጉዳይ ላይ ምንም አይነት እርምጃ ባለመውሰዳቸው ነገሮች እጅግ በጣም ከባድ ጡዘት ላይ የደረሱበት ሁኔታ ነው ያለው።
በርካታ የአፍሪቃ ሀገራት በደቡብ አፍሪቃ መንግስት ላይ ጫና እያሳረፉ ናቸው። ፕሪቶሪያ የሚገኘው የኢትዮጵያ ኤምባሲም በቅርቡ ዜጎች ላይ ጥቃት እንዳይደርስ ከለላ እንዲደረግ የሚያሳስብ ደብዳቤ ለደቡብ አፍሪቃ መንግስት ጽፏል። ኬንያ፣ ማላዊ፣ ሌሴቶ እና ዚምባብዌ ደቡብ አፍሪቃ የሚገኙ ዜጎቻቸው ጥንቃቄ እንዲያደርጉ አሳስበዋል። የጥቃት ኢላማ ላለመሆን ከቤታቸው እንዳይወጡም አስጠንቅቀዋል። ጋና በበኩሏ የአፍሪቃ ህብረት እርምጃ እንዲወስድ ጥሪ አቅርባለች። የናፍጣ እጥረት ባናረው የጭነት ማጓጓዣ ዋጋ ምክንያት የሙዝ ምርታቸውን ለማዕከላዊ ገበያ ለማቅረብ መቸገራቸውን በደቡብ ኢትዮጵያ ክልል የጋሞ ዞን ሙዝ አምራች አርሶ አደሮች አሳወቁ። አርሶ አደሮቹ እንዳሉት ቀደም ሲል ምርቶቹን ከ40 እስከ 50 ሺህ ብር ይጭን የነበረው የአንድ አይሱዚ የጭነት ተሽከርካሪ የማጓጓዣ ዋጋ አሁን በአራት እጥፍ ጨምሯል።
በአንድ ቢያጆ 40 ሺህ ብር 60 ሺህ ብር ከነበረበት 240 ሺህ ብር ሲያደርጉ 180 ሺህ ብር ነው ጨመሩብን። ያ ደግሞ የትም አይሄድም። ዞሮ ዞሮ ዳፋው አርሶ አደሩ ጋር ነው የሚሄደው። ዞሮ ዞሮ ክራዩ የሚከፈለው ሙዙ ተሽጦ ስለሆነ
በዚህ የተነሳም ቀደም ሲል እስከ 40 ብር ይሸጡት የነበረውን 1 ኪሎ ሙዝ በቅናሽ ለመሸጥ በመገደዳቸው ለኪሳራ ተዳርገዋል።
38 እና 40 ብር እንሸጥ ነበረ። በትራንስፖርቱ እጥረት ምክንያት 16 ብርም ተሽጧል፣ 18 ብርም ተሽጧል። እኔ ለምሳሌ 20 ብር ሽጫለሁ እና በጣም ነው ቻለንጅ የተደረገ ነው። አብዛኛው 18 ብር ሽጧል።
ዶቼ ቬለ የአርሶ አደሮቹን ቅሬታ አስመልክቶ ያነጋገራቸው በጋሞ ዞን የአርባ ምንጭ ከተማ ንግድና ገበያ ልማት መምሪያ የንግድ ቁጥጥር አስተባባሪ አቶ ሸቶ አየለ ለቅሬታው መንስኤ የሆነውን የናፍጣ አቅርቦት በፍትሐዊ መንገድ ለማዳረስ ከትናንት ጀምሮ እንደየተሽከርካሪዎቹ አይነት የፈረቃ ቅጂ እየተከናወነ እንደሚገኝ ተናግረዋል። የኩፖን አሰራር ጀምረናልም ብለዋል።
አሁን ከጌጅ ንባብ ጋር በአንድ ሊትር ምን ያህል ኪሎ ሜትር ይሄዳል ብለው እሱን ታሳቢ ተደርጎ ተሽከርካሪዎች እንዲቀዱ ነው ኩፕኑን ያዘጋጀ ነው። በዛ ትንሽ ስርቆቱ ይቀንሳል ብለን ነው የምንገምተው።
አቶ እሸቱ አቅርቦቱ እስከሚስተካከል ጊዜ የማይሰጡና ሊበላሹ የሚችሉ ምርቶችን ጭነው የሚመጡ ተሽከርካሪዎች ቅድሚያ እንዲሰጣቸው እየተደረገም ነው ብለዋል። ዩናይትድ ስቴትስ በቅርቡ የኢራኑን ጦርነት ለማስቆም ያቀረበችውን የሰላም እቅድ እየገመገመች መሆኑን ኢራን አሳወቀች። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በበኩላቸው ኢራን የሆርሙዝን ሰርጥ ለዓለም አቀፍ መርከቦች እንቅስቃሴ ክፍት ማድረግን የሚያካትት የሰላም ስምምነት ላይ መድረስ ካልቻለች በሀገሪቱ ላይ አዲስ የቦምብ ድብደባ እንደሚጀምሩ ዝተዋል። አሜሪካን በዘጋቻቸው የኢራን ወደቦች በኩል ለማለፍ የሞከረ አንድ የኢራን ነዳጅ ጫኝ መርከብ ላይ የአሜሪካን ጦር ኃይል ትናንት ከተኮሰ በኋላ የሰላም ስምምነቱ ጥያቄ ውስጥ ቢወድቅም ሁለቱን ሀገራት የምታደራድረው ፓኪስታን ግን በቅርቡ ስምምነት ላይ ይደረሳል ብላ እንደምትጠብቅ አሳውቃለች። የፓኪስታን ውጭ ጉዳይ ሚኒስትር ታሂር አንድራቢ ሁለቱ ወገኖች ለአካባቢያችን ብቻ ሳይሆን ለዓለም አቀፍ ሰላም የሚበጅ ሰላማዊና ዘላቂ መፍትሄ ላይ ይደርሳሉ ብለን ተስፋ እናደርጋለን ሲሉ ተናግረዋል። ይሁንና ይህ መቼ ይሆናል ተብለው የተጠየቁት አንድራቢ በመካሄድ ላይ ስላለው ዲፕሎማሲያዊ ጥረት ፓኪስታን ዝርዝር ጉዳዮችን ይፋ አታደርግም ሲሉ ጊዜውን ከመናገር ተቆጥበዋል። ይህ ዶቼ ቬለ DW ነው። እስራኤል አንድ የሂዝቦላ የጦር አዛዥ መግደሏን ዛሬ አሳወቀች። ባለፈው ሳምንት የተኩስ አቁም ስምምነት ላይ ከተደረሰ በኋላ ለመጀመሪያ ጊዜ እስራኤል ትናንት በቤይሩት ባካሄደችው የአየር ድብደባ በኢራን ይደገፋል ያለችው የራድዋን ኃይል ጦር አዛዥን መግደሏን ይፋ አድርጋለች። አዛዡ የተገደለው በደቡባዊ ቤይሩት ወጣ ባሉ አካባቢዎች ትናንት በተፈጸመ የአየር ጥቃት መሆኑንም ገልጻለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ነታንያሁና የመከላከያ ሚኒስትር እስራኤል ካትስ ስለ ጥቃቱ ትናንት የጋራ መግለጫ አውጥተዋል። የቤይሩት ደቡባዊ ክፍልን ተቆጣጥሮ እንደሚገኝ የሚነገርለት ሄዝቦላ ግን ስለ አዛዡ ግድያ እስከ ዛሬ ረፋድ ድረስ የሰጠው ማረጋገጫ የለም። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ዛሬ በቫቲካን ከሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር ተወያዩ። ሩቢዮ ቫቲካንን የጎበኙት የ1.4 ቢሊዮን ካቶሊኮች መንፈሳዊ አባት ሊዮ 14ኛ ዩናይትድ ስቴትስ እና እስራኤል በኢራን ላይ የከፈቱትን ጦርነት ካወገዙ በኋላ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከባድ ትችት መሰንዘራቸው ውዝግብ ካስከተለ በኋላ ነው። ለሳምንታት የዘለቀውን ውጥረት ተከትሎ በርዕሰ ሊቃነ ጳጳሳቱና በአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ መካከል የተደረገው የዛሬው ውይይት በሁለት ወገኖች መካከል ያለውን ጠንካራ ግንኙነት አጉልቶ አሳይቷል ሲል የአሜሪካን የውጭ ጉዳይ ሚኒስቴር መስሪያ ቤት አስታውቋል። ጥብቅ የካቶሊክ እምነት ተከታይ የሚባሉት ሩቢዮ ዛሬ ከሊዮ 14ኛ ጋር ያካሄዱት ውይይት በትራምፕ ትችት ሰበብ በሁለቱ ወገኖች መካከል የተፈጠረውን ክፍተት ለመጠገን ያለመ መሆኑ ተዘግቧል። ሩቢዮና ርዕሰ ሊቃነ ጳጳሳቱ በዚሁ ንግግራቸው በመካከለኛው ምስራቅ ስላለ ሁኔታ መወያየታቸውን ስብሰባው በዩናይትድ ስቴትስና በቅድስት መንበር መካከል ያለውን ጠንካራ ግንኙነት ሰላምንና ሰብአዊ ክብርን ለማስፈን ያላቸውን የጋራ ቁርጠኝነት አጉልቶ ማሳየቱን ቃል አቀባይ ቶሚ ፒጎት ተናግረዋል። በዩናይትድ ስቴትስ ጥያቄ በተካሄደው በዚህ ጉብኝት ሩቢዮ ከቫቲካን ውጭ ጉዳይ ሚኒስትር ካርዲናል ፒየትሮ ካሮሊን ጋርም ተነጋግረዋል። ቺካጎ አሜሪካን የተወለዱት የመጀመሪያው አሜሪካዊ የሮማ ካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከሳምንታት በፊት የተናገሩትን ስለ ኢራንና የኒውክሌር ጦር መሳሪያዎች ያላቸውን አመለካከት ትራምፕ በተሳሳተ መንገድ መተረካቸውን በማስረዳት በበኩላቸው በመጽሐፍ ቅዱስ የሰፈረውን የሰላም መልእክት መስበካቸውን ገልጸው ነበር። በዚህ አይነት ሁኔታ እርሳቸውን ማጥቃት ወይም መተቸትና የሚያደርጓቸው ነገሮች በሙሉ ለኔ ትንሽ እንግዳ ነገር ይመስለኛል ሲሉ ካርዲናል ፓሮሊን ከውይይቱ በፊት ተናግረዋል። ሩሲያ አጋሯ አርሜኒያ የዩክሬኑን ፕሬዝዳንት ቮሎዲሚር ዜሌንስኪን በዚህ ሳምንት ሰኞ በተካሄደው የአውሮፓ ሀገራት ጉባኤ ላይ ማስተናገዷ መረዳት የምትችለው ጉዳይ እንዳልሆነ ዛሬ ተናገረች። ሀገሪቱን ከጠለቀ የአውሮፓ ውህደት እንድትርቅም አስጠነቀቀች። የሩሲያ ውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ ዛሬ ባሰሙት ሳምንታዊ ገለጻቸው ቀድሞ ወዳጅ የነበረችው አርሜኒያ አሸባሪ ሲሉ ለጠሯቸው ለዜሌንስኪ በመድረክነት አገልግላለች ሲሉ ወቅሰዋል። የዛሬ 3 ዓመት ከተጀመረው የዩክሬኑ ጦርነት ወዲህ የሩሲያ ባለስልጣናት ዜሌንስኪን ይዘልፋሉ፣ መንግስታቸውንም አሸባሪ ሲሉ ይጠራሉ። ከቅርብ ጊዜያት ወዲህ የሞስኮና የቀድሞዋ የሶቪየት ህብረት ግዛት የአርሜኒያ ግንኙነት ተዳክሟል። አርሜኒያ ሩሲያ ከምትመራው በመጻሩ CSTO ከተባለው ወታደራዊ ህብረት አባልነት ከሁለት ዓመት በፊት ወጣለች። ይህ ዶቼ ቬለ DW ነው። ከዶቼ ቬለ ዜናውን ለማብቃት ነው። ዋና ዋና ርዕሶቹ፣ ደቡብ አፍሪካ የሚኖሩ አፍሪካውያን ስደተኞች ላይ የሚፈጸመው ጥቃት ተባብሶ መቀጠሉ ይበልጥ እንዳሰጋቸው በዚያ የሚኖሩ ኢትዮጵያውያን ስደተኞች ተናገሩ። የናፍጣ እጥረት ባናረው የጭነት ዋጋ ማጓጓዣ ምክንያት የሙዝ ምርታቸውን ለማዕከላዊ ገበያ ለማቅረብ መቸገራቸውን በደቡብ ኢትዮጵያ ክልል የጋሞ ዞን ሙዝ አምራች አርሶ አደሮች አሳወቁ። ዩናይትድ ስቴትስ በቅርቡ የኢራኑን ጦርነት ለማስቆም ያቀረበችውን የሰላም እቅድ እየገመገመች መሆኑን ኢራን አሳወቀች። ዜናው በዚሁ አበቃ።